ወደትምህርቴ ቀጥታ ከመሄዴ በፊት እንጸልያለን። እግዚአብሔር መንፈስን ማዱ እንዲያስተምረን እግዚአብሔር ክብር በመካከላችን እንዲሆን የቃሉ ብርሃን በላያችን ላይ እንዲያበራ የቃሉ ፍቺ እንዲያበራ የመረዳት ባለጸግነት እንዲመጣልን ለኔም የምናገርበት ጸጋ የመረዳ የመናገር ጸጋ እንዲገለጥልኝ ወደ እግዚአብሔር እንቀርባለን። በእያለንበት ሆነን ሁላችንም አንድ ላይ በአንድነት ወደ እግዚአብሔር እንቀርባለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ጊዜና ሰዓት ስምህን ባርካለን። እግዚአብሔር ሆይ አንተ በሁሉ በእውቀት በጥበብ ጌታ ሆይ የምትደነቅ አምላክ ነህ። ደግሞም ጥበባችን እውቀታችን ሆነ ተገልጣለና እናመሰግናለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ያለውን ጊዜና ሰዓት ሁሉ እንድትረከብ ወገኖቼን እኔንም ጌታ ሆይ እንድታስተምረን ወደ እውነት ሁሉ እንድትመራን እንደ ማርያም በእግሮች ስር ቁጭ ብለን ጌታ እግዚአብሔር ሆይ በፊት አለንና መልካም እድልን አግኝተናል። እግዚአብሔር ሆይ ይሄንን ቴክኖሎጂ ተጠቅመን በብዙ ዕውቀት በብዙ ምክር እግዚአብሔር ሆይ ህዝብህን እየመከርክ እያጽናናህ እያስተማርክ ስለሆነ ስምህን እንባርካለን። ስምህን አመሰግነዋለሁ እግዚአብሔር ሆይ በተለያየ መንገድ ወንጌል በዓለም ዙሪያ ሁሉ እየተሰራጨ ስላለ በስልክ በደግሞ እንደገና አሁን በዚህ ደግሞ በቴክኖሎጂው በዚህ በተዘጋጀልን መንገድ እግዚአብሔር ሆይ ቃልህን ለመናገር ስምህን ለመጥራት ለመዘመር ለመጸለይ የተለያየ ነገሮችን እግዚአብሔር ሆይ በስጋችን ተገናኝተን ማድረግ በማንችልበት በዓለም ዙሪያ በተበተንበት ሁኔታ ነገር ግን በዚህ አይነት ሁኔታ ስለሰበሰብከን እናመሰግናለን። ክብርን ሁሉ እንሰጣለን። የእግዚአብሔር መንፈስ ሆይ በኢየሱስ ክርስቶስ ስም እጸልያለሁ የጥበብ የውቀት ቃልህን የመግለጥ መንፈስ እንዲመጣልኝ መረጋጋትና ሰላም እንዲሆን እጸልያለሁ። ለህዝብህም የሚሰማበት ጸጋ የመስማት ባለጸግነት የመረዳት ባለጸግነት እንዲሆን እጸልያለሁ። ጌታ ሆይ አንተ ሁልጊዜ አዲስ ነህ፣ ሁልጊዜ ቃልህ አዲስ ነውና ስለ ሁሉ እናመሰግናለን። ጊዜውን ሰዓቱን ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሰጠው። ይሄን የማይወድ ማንኛውም የርኩስ አመናፍስት አሰራር በዚህ አየር ላይ ሰለጠነ በኢየሱስ ክርስቶስ ስም እቃወማለሁ። እድል ፈንታ የለውም። ይሄ ጊዜ የጌታ ነው። ይሄ ጊዜ የኛ ነው። በኢየሱስ ክርስቶስ ስም ይሄ እድል ፈንታ የለህም። ከዚህ አካባቢ ምንም አይነት እርኩስ አመናፍስት እንዲኖሩ በአየሩ፣ በመስመሩ፣ ይህን በሚሰሙ ሰዎች ዙሪያ ሁሉ የቅዱሳን መላእክት እንዲሰፍሩ የቃሉ አገልጋዮች የሆኑ መላእክት ብቻ እንዲሰፍሩ እጸልያለሁኝ። ጌታ ሆይ እናመሰግንሃለን። ክብርን ሁሉ ሰጠሃለሁ። ኦኬ፣ 12 ተከታታይ ትምህርት ነው። ትምህርቱ ከደህንነት ይጀምራል እና ደህንነት የእግዚአብሔር ቃል ጸርና የአማኞች ህብረት መንፈሳዊ ውጊያ እምነት እና የጌታ ራት ወይም በአዲስ ኪዳን ያሉ የቤተ ክርስቲያን ስርዓቶችን ከዛ ስላሴና በአብ ወልድ መንፈስ ቅዱስ ሶስትነትና አንድነት የአካል መለያየት እና የመለኮት አንድነትን ከዛ በኋላ የጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣ ከዛ አገልግሎት የመጨረሻው ትምህርት አገልግሎት ነው እና እግዚአብሔር በሰጠኝ ጊዜ ጌታ እንደፈቀደ እነዚህን ትምህርቶች በዚህ ሰዓት ለማቅረብ ነው ወንድሜ ፓስተር ዮሐንስ ይህን ጊዜ ሰጠኝ እና እግዚአብሔርን ስለዚህ ሁሉ አመሰግናለሁ። የመጀመሪያ ትምህርት ደህንነት ነው። ምናልባት ሁላችንም ብዙዎቻችን በዚህ መስመር ላይ ያለን የዳንን ሰዎች ልንሆን እንችላለን። ነገር ግን አይጎዳንም፣ ይጨመርልናል እንጂ አይጎዳንም። ሁለተኛ የደህንነታችን እርግጠኝነት ሁልጊዜ ብንሰማው አዲስ ነው፣ ሁልጊዜ መልካም ነው። ሌላው ሶስተኛ ነጥብ ምክንያት ደግሞ ምንድን ነው? ለሌሎች ለማስተማር ሌሎችን በደቀ መዝሙር ለማድረግ ሌሎችም መሰረታዊ ትምህርታቸውን ተተክለው በእግዚአብሔር ቤት ውስጥ እንዲኖሩ። ይሄንን ትምህርት ለእኔ ለቤተ ክርስቲያን ውስጥ እኔ በምኖርበት ወይም በምገለገልና በማገለግልበት ቤተ ክርስቲያን ለብዙ ጊዜ አስተምሬዋለሁ። በብዙ ሰዎች ሲጠቀሙበት አይቻለሁ። ብዙ ሰዎች በእግዚአብሔር ቤት ተተክለው እንዲቆዩ ምክንያት ሲሆን አይቻለሁ። ስለዚህ ነው ይሄንን ለማስተማር ሁልጊዜ ውስጤ የሚነሳሳው። ወደ ትምህርት እሄዳለሁኝ። እሺ፣ ደህንነት ማለት በራሱ በቃሉ ትርጉሙ ምንድን ነው? ደህንነት ከነፍስ ወይም ከስጋ ከመጣ ክፋት፣ ጉዳት፣ ማምለጥ ማለት ነው። ስለዚህ ደህንነትን ያዘጋጀ እግዚአብሔር ነው። ለምን ደህንነት አስፈለገ? መጽሐፍ ቅዱስ እንደሚነግረን እንዲሁ ከዘፍጥረት ጀምረን ስናይ እግዚአብሔር አምላክ ሁሉን ነገር ከፈጠረ በኋላ ሰማይን፣ ምድርን፣ በምድር ውስጥ የሚኖሩትን፣ በሰማይ የሚበሩትን፣ በባህር ውስጥ የሚንቀሳቀሱትን ልዩ ፍጥረታት በሙሉ ከዋክብቱን፣ ጨረቃ፣ እነዚህ በአይን የሚታዩ የማይታዩትን ሁሉ ከፈጠረ በኋላ ግን በመጨረሻው በስድስተኛው ቀን ሰውን እንደፈጠረው መጽሐፍ ቅዱስ ይነግረናል። ሰውን ሲፈጥረው ለየት አድርጎ በእጁ በአምሳሉ ልክ እንደ እግዚአብሔር የሚያስብ እንደ እግዚአብሔር ኢንተለጀንት የሆነ እንደ እግዚአብሔር ፈቃድ ያለው ማለት ነው የሚሆን እንደ ምሳሌው ማለት አፍንጫ አይኑ ጥርሱ ይመስላል ማለት ሳይሆን የባህሪ መካፈል የባህሪ ተካፋይነቱ ደግሞ ውስን ነው። ምክንያቱም እግዚአብሔር በባህሪው የማንካፈለው ባህሪ አለው። የመፍጠር ባህሪ ያለው ሁሉን የመቻል ባህሪ ያለው ቅዱስ ነው፣ ንጹህ ነው፣ በሁሉ ስፍራ ይገኛል። የምንካፈላቸው አሁንም በአዲስ ኪዳን እግዚአብሔር ይመስገን በክርስቶስ ኢየሱስ የምንካፈለው በክርስቶስ ምክንያት የምንካፈላቸው ባህሪዎች አሉት። ያንን ሰው ሆኖ እንዲፈጠር በእጁ እንደቀረጸውና እንደፈጠረው ከዛ የፈጠረውን ፍጥረት ደግሞ በዛ እግዚአብሔር በፈጠረው ፍጥረት እያደነቀ እግዚአብሔርን ግን እያመለከ ወርሺፕ እያረገ እግዚአብሔርን ትልቅ ነህ ጌታ ነህ እያለ በእግዚአብሔር በፈጠረለት ፍጥረት ግን እየተደሰተ እንዲኖር ነበር የተሰራው። ሰው በዚህ አይነት ሁኔታ እያለ ነገር ግን ከእግዚአብሔር ይልቅ በፍጥረቱ ፍጥረቱ ማምለክ ጀመረ። ማለት አንዲት እንግዲህ በጣም የሚያስደንቅ ነው። አንድ ሰው ምሳሌ እዚህ ጋር ብሰጥ አንድ ሰው ትልቅ ሜንሽን የሚያክል ወይም ፓላስ የሚያህል ሁሉን ነገር ሞልቶ እዚህ ቤት ውስጥ ኑር፣ ነገር ግን ይችን አንዷን ክፍል እንዳትከፍታት፣ በቃ ይሄን ሁሉ ግን ሰጥቼሃለሁ፣ ነገር ግን ይችን አንዷን ክፍል ብትከፍታት ሁሉንም ወስድብሃለሁ ብሎት ሄደ። ምሳሌ ነው። ከዛ ይሄ ሰውዬ በጣም ምንም ይሄ ሁሉ ነገር ተሰጥቶታል፣ ቤቱ ሙሉ ነው፣ ሁሉ ነገር አለ፣ ግን አልተደሰተም። ማሰብ ጀመረ። ምንድን ነው እዚህ ክፍል ውስጥ የቀረው? ይሄን ሁሉ የሰጠኝ ሰው እንዴት እዚህ ውስጥ ምን ከዚህ ሁሉ የበለጠ ነገር ቢኖር ነው ወይ ብሎ ያንን ቀን ከሌት ማሰላሰል ጀመረ። እንደውም በተሰጠው ነገር ኢንጆይ ማድረግ አልቻል። ከዛ አንድ ቀን ሌሊት ላይ ተነሳና ሲልክፈተው ብሎ ሲከፍተው ክፍል ውስጥ ትንሽ አይጥ ነበረች እና አምልጣ ሄደች። ከዛ ወዲያ ግቢውን ሁሉ ማተራመስ ያችን አይጥ መልሶ ለመክተት። በዚህ መሀል ግን መጣበት ማለት ነው። ጌታው ያ የሰጠው ሰው ሲመጣ ምንም ማድረግ አልቻለም። ሲያተራምሰው አትክፈታት ያልኩህን ከፈትከው አይደለ አለው። ኦልሬዲ የታወቀ ነው። ስለዚህ ከዛ ሜንሽን አስወጣው፣ ባዶውን ለቀቀው። ልክ አዳም ላይ የሆነው ነገር ይሄ ነው። ሁሉ ነገር ተሰጥቶት በሁሉ ነገር ኢንጆይ እንዲያደርግ እግዚአብሔርን እያመለከ በተፈጠረው ፍጥረት እየተደነቀ እንዲኖር ተሰጠው። ነገር ግን እሱ የተገላቢጦሽ አድርጎ አምላክን ማምለክ ትቶ ፍጥረት የእግዚአብሔርን ፍጥረት ማምለክ ስታየው ይላል ሔዋን ለአይን የሚያምር የሚያስጎመጅ እንደሆነ አየች። ሁልጊዜ ምኞት እንደ እግዚአብሔር ራሱ ይናገራል። ከኔ ሌላ አምላክ አታምልክ፣ በሌላ ነገር አትጎምሽ እያለ መጽሐፍ ቅዱስ ላይ ይናገራል። በዚህ ምክንያት ሰው ከእግዚአብሔር ካሰበለት እግዚአብሔር ካዘጋጀለት ሕይወት ወደቀ፣ ሞተ። ሞት ወደ ዓለም ገባ፣ በአንዱ በአዳም ምክንያት ማለት ነው። ዘፍጥረት ይሄንን የሚነግራት ዘፍጥረት ምዕራፍ አንድ ቁጥር 26 ዘፍጥረት ምዕራፍ አንድ ቁጥር 26 እንደዚህ ይላል። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህራቶችን፣ የሰማይ ወፎችን፣ እንስሳትንም በምድር ሁሉ ያሉት የሚንቀሳቀሱትን ሁሉ ይግዟቸው። ሲል ለመግዛት ነበር የተፈጠረው ሰው። ሰው እሱ ባሪያ እንዲሆን አይደለም፣ ወይም እሱ ዛሬ ተፈጥሮ ነግሶብናል። ዛስዋይ በሽታ አለ፣ ድካም አለ፣ እርጅና አለ፣ ሞት። እነዚህ ሁሉ በፊት የምንገዛቸው አዳም የሚገዛቸው ነበሩ። ነገር ግን እንዲገዛ ነበር የተፈጠረው። በምዕራፍ ሁለት ደግሞ ሰባት ላይ ዘፍጥረት ምዕራፍ ሁለት ሰባት እግዚአብሔር አምላክ ለሰው ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለ ሆነ። ከምድር አፈርን ቢበጅም ግን በመንፈስ ቅዱስ እፍ ስለተባለበት ሕያው ነፍስ ያለ ሆነ ነው የሚለው። የእግዚአብሔርን ሕይወት ተካፍሎ የሚኖር ሕያው ፍጥረት ነበረ የነበረው። ነገር ግን ትእዛዝ ተሰጠው፣ ትእዛዝ ገባ በመካከል ይህችን አትብላ፣ ሁሉ ያንተ ነው፣ ይችን ግን በበላህ ቀን ሞትን ትሞታለህ ተባለ። ያችን አትብላ የተባለውን በመብላቱ ከአምላክ ይልቅ ፍጥረትን በማምለኩ በዛ ምክንያት ከነበረበት ከገነት ወጣ፣ ሞተ፣ ጥፋት ሆነበት። ነበነፍስ በመንፈሱ በስጋው ሞተ፣ ውድቀት ወደ ዓለም ገባ። ስለዚህ ደህንነት ማለት ይሄንን የወደቀን ሰው ከሞት ወደ ህይወት፣ ከጨለማ ወደ ብርሃን የሚመልስ አስታራቅ አዳኝ ያስፈልግ ነበር። ጠበቃ ያስፈልጋል። ዝም ብሎ ማዳን አይቻልም። እግዚአብሔር ጻድቅ ስለሆነ ከራሱ ባህሪ ጋር ስለማይጣላል፣ ባህሪው ስለማይፈቅድለት ኃጢአተኛን እሶኬ ብሎ ማጽደቅ ስለማይችል ለኃጢአተኛ ግን ምትክ ያስፈልገው ነበረ። ኃጢአተኛውን ሰው ለኃጢአትን የለበሰን ሰው መልሶ ለማንሳት እግዚአብሔር ምትክን አስፈልገው ነበር። ደህንነቱ ከዛ የመጣ ነው። ዘፍጥረት 2:16 እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ዘፍጥረት 2:16-17 ሲምፕል ነው። ሞትን ትሞታለህ። ስለዚህ ያ ሰው ሞተ። ለዚህ ለሞተ ሰው የተዘጋጀ ደህንነት ነው። ሮሜም ሲነግረን በ5:12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት እንደዚህ ሁሉ ኃጢአት ባላደረጉ ሁሉ ላይ ሞት ነገሰ። ስለዚህ ሮሜ 3:23 ሲነግረን የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በልጁ በኢየሱስ ክርስቶስ የዘላለም ሕይወት ነው። ስለዚህ የኃጢአት ደሞዝ ሞት ሆነ። ሰው ከእግዚአብሔር ተለየ፣ ሞተ። ይህም ሆኖ እግዚአብሔር ግን ዝም አላለም። ይህን የወደቀን ሰው በአንዱ ኃጢአት በአንዱ አዳም ምክንያት ሞት ወደ ዓለም ቢገባም ነገር ግን እግዚአብሔር ዝም አላለም፣ ዝም ብሎ አልተመለከተም። ስለዚህ ከጥንት ጀምሮ ያለ ዕብራውያን ምዕራፍ 1:1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ ጎዳና ለአባቶቻችን ተናገረ። መጽሐፍ ቅዱስ ሲነግረን እግዚአብሔር ሰውን ለማዳን ሰውን ወደ ቦታው ለመመለስ ብዙ ጎዳናዎች ተጠቅሟል። ከዘፍጥረት ገና ስንጀምር ጀምሮ እግዚአብሔር ብዙ ጎዳናዎች ተጠቅሟል። ነገር ግን በዘፍጥረት 3:15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጠሃል፣ አንተም ሰኮናውን ትነሳለህ። እዛ ጋር እግዚአብሔር የገባው ኪዳን ነው ማለት ነው። እግዚአብሔር ኪዳን ገብቷል። ከሴቲቷ ዘር የሚወለደው ራሱን ያሳታቸውን ዳቢሎስን ወደዚህ ጥፋት የመራቸውን ዳቢሎስን ወደ እንደሚቀጠቅጥና መልሶ ያ በሴቲቷ ዘር ያለው የሚመጣው አዳምን ወይም የሰው ልጅ መልሶ ክብሩ ጋር እንደሚመልሰው ማለት ነው። ስለዚህ ከዛ ጊዜ ጀምሮ ማንኛውም ወንድ ሲወለድ ለዚህ ነው አቤልና ቃየል ጋደላ አቤል ቃየል ተነስቶ አቤልን ገደለ። ምክንያቱም ሁልጊዜ ሰይጣን ከሴቲቷ ዘር የሚወለደው ነው ብሎ አዳኝ ነው ብሎ ስለሚያስብ ለማጥፋት ከዛ ጊዜ ጀምሮ ይጥር ነበር፣ የዚህን የሴቲቷን ዘር ለመበከል። የሴቲቷን ዘር የሚፈለገውን እግዚአብሔር ያሰበው እንዳይመጣ ሁልጊዜ ሴቲቷን ዘር ይጠባበቅ ነበር ሰይጣን፣ በዛው ልክ ማለት ነው። ስለዚህ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ስለዚህ ስለ ሴቲቷ ዘር ለሚመጣው አዳኝ ተነገረ። በሮሜ 1:1 ላይም ይህንን ነው የሚነግረን። ወንጌል ማለት ስለ ኢየሱስ ክርስቶስ ነው። ከሴት ስለተወለደው ስለ ኢየሱስ ክርስቶስ፣ ስለ ሞቱ፣ ስለ መነሳቱ፣ ስለ መምጣቱ ማለት ነው ወንጌል ማለት ሮሜ ላይ እንደሚነግረን። ስለዚህ በሮሜም ነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ስለዚህ ስለ አዳኙ ተነገረ። አዳኝ እንደሚመጣ አዳኝ እንደሚያስፈልግ ሰውን ከወደቀበት ምትክ እንደሚያስፈልገው እናያለን። እግዚአብሔር በብዙ አይነት ጎዳና እግዚአብሔር ሰዎችን ወደዛ ደህንነት ለመመለስ እንደፈለገ በመጨረሻ በአንድ ልጁ እንደተናገረ መጽሐፍ ቅዱስ ይነግረናል። ስለዚህ በነቢያቱ አፍ ይህንን አደረገ። ዘፍጥረት ላይ 6:8 ላይ ስናይ ኖህ ግን በእግዚአብሔር ፊት ሞገስን አገኛል። በኖህ አማካኝነት ኖህ መርከብ ከሰራ በኋላ ወደ መርከቡ ሰዎች ገብተው ከዚህ ከጥፋታቸው እንዲድኑ፣ ያም የክርስቶስ የራሱ የክርስቶስ ምሳሌ ነው። ያ መርከብ ያንን ሊያሳይፈል ወደዛ የገቡትን ከጥፋት እንደሚያመልጡ ከጥፋት እንደሚድኑ በኖህ መርከብ ምሳሌነት አሳየ እግዚአብሔር። የአዳምን እናያለን። አብርሃምን ከጣዖት አምላክ የቤተሰብ ጣዖት ከሚያመልክበት ጠርቶ ወስዶ በሱ በዛ በሴቲቷ ዘር ይመጣል የተባለውን ከሱ ዘር ውስጥ ከቶ ወደ አዳኝን ወደ ዓለም ለማምጣት እግዚአብሔር ብዙ አይነት መንገዶችን ተጠቅሟል ይላል። ነገር ግን በዕብራውያን 1:2 እንደሚነግረን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ሁሉን ወራሽ ባደረገው ዓለማትን ሁሉ በፈጠረበት ሰማይና ምድርን ከመጀመሪያ ሁሉን ነገር የፈጠረበት በልጁ በዚህ ዘመን መጨረሻ ደግሞ ለእኛ ተናገረ። ከአብርሃም ይበልጣል ክርስቶስ ነው። ዕብራውያን ይህንን ሲነግረን እያወዳደረ ነግሮናል። ከአብርሃም ነው ክርስቶስ ይበልጣል፣ ከሙሴ ነው ክርስቶስ ይበልጣል፣ ከመላእክት ነው ክርስቶስ ይበልጣል፣ ከአሮን ክህነት ነው ክርስቶስ ይበልጣል፣ ከመስዋዕቱ ነው የክርስቶስ መስዋዕትነት ይበልጣል። እያወዳደረ ነው እዛ ጋር የሚነግራቸው ክርስቶስ ይበልጣል፣ ከመላእክት ይበልጣል፣ ከሁሉ የሚበልጥ አዳኝ ወደዚህ ምድር ላይ መምጣት ነበረበት፣ ይህን የወደቀን ሰው ለማንሳት። ስለዚህ በነቢያቱ አፍ አስቀድሞ ተነገረ። ይሄ ክርስቶስ ወደዚህ ምድር ላይ ከመምጣቱ በፊት ነቢያቶቹም መጽሐፍትም ብሉይም መዝሙራቱም ፖይንት ያደረጉ ነበር፣ ክርስቶስ እንደሚመጣ፣ ክርስቶስ እንደሚበልጥ፣ ክርስቶስ የላቀ እንደሆነ ሲናገሩ ቆዩ። ስለዚህ ፍጥረት ሁሉ ይህን አዳኝ ይጠብቅ ነበረ። በሮሜ አንዳንድ እንዳየ ነው በነቢያት አፍ በቅዱሳና መጽሐፍት ሁሉ ተነገረ፣ ተስፋ ተሰጠ። ሰይጣንም በዛው ልክ ይሄንን ተስፋ ለማጨለም ይሄዳል። እግዚአብሔር ደግሞ በቅዱሳኑ አፍ በመዝሙራቱ በነቢያቱ አፍ እየተናገረ ተስፋውን ብርሃን፣ ጨለማ የሄደ ሕዝብ ብርሃን ያያል፣ በሞት ጥላ አገር ለኖሩ ብርሃን ይወጣላቸዋል እያለ እግዚአብሔር አስቀድሞ ይህን ተስፋ ይሰጥ ነበረ። ከሁለት ሺህ ዓመት በፊት አይደለም ክርስቶስ የጀመረው፣ 2000 ዓመት በፊት ላይ አይደለም ክርስቶስ ተወልዶ መኖር የጀመረው። ክርስቶስ ዘላለማዊ ነው። የእግዚአብሔር ልጅ ነው። እግዚአብሔር ነው፣ ዘላለማዊ ነው። ስለዚህ እግዚአብሔር ክርስትና አንድ ሰው ትናንት ምን አለኝ ሲሆነ ሲንግ የሚባል እምነት ተከታይ ነው እና በዓል ነበራቸው ያከብራል እና ምንድን ነው ስለው ስለ እነሱ አንድ አስተማሪያቸው 5000 ምናምን ዓመት አለኝ በፊት እና የእኛ ነው አለ ክርስት በቃ የመጀመሪያ የእምነት የመጀመሪያ አለኝ። አይ ራሱ ክርስቶስ ቢሆን አለ ክርስቲያኖች 2000 ዓመት ነው የጀመሩት አለኝ። አይ አይደለም 2000 ዓመት ክርስቶስ በዚህ ምድር ላይ ስለመጣ ነው እንጂ የተጀመረው ክርስትና አዳምና ሔዋን ጋዛ ጋር እግዚአብሔር ቃል ሲሰጥ ነው የተጀመረው ሰው ብሎ ጥሎኝ ሄደ። አዎ ክርስቶስ የመጀመሪያ 2000 ዓመት በፊት አይደለም የተጀመረው። ደህንነቱ አስቀድሞ አዳም ከወደቀ ጀምሮ ልክ እዛ ጋ ነው ይሄ ደህንነት እንዲሰጠው ይሄ ተስፋ ሲሰጥ የቆየው። ኢሳይያስ 9:6-7 እንደዚህ ይላል። ኢሳይያስ 9:6-7 እንደዚህ ይላል፣ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድ ያዘናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ ይቀመጣል። አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም፣ የእግዚአብሔር ቅንዓት ይህን አድርጓልና እያለ ኢሳይያስ ስለ ክርስቶስ ተናግሯል። በኢሳይያስ 7:14 ላይም ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች እያለ ኢሳይያስም እነ ኤርምያስም በሙሉ ነቢያቶቹ ክርስቶስ ኢየሱስም ፖይንት ያደርጉ ነበር። ያ የሚመጣውን አዳኝ ፖይንት ያደርጉ ነበረ። ለምንድን ነው እዚህ ውስጥ ሁሉ የምገባው? ለአንዳንድ ሰዎች መልስ እንዲሆን ብዬ ነው። ምክንያቱም ይሄ አዲስ መጤ እምነት አይደለም፣ መጤ ነገር አይደለም። እግዚአብሔር ከጥንት ጀምሮ ያዘጋጀው ከብዙ ዘመናት በፊት የታቀደና የታሰበ ነው። ይሄ ክርስቶስ ማለት ለሰው ልጅ ህይወት ነው። ያለ ክርስቶስ ህይወት የለም። ክርስቶስ የሌለበት ሃይማኖት ህይወት የለውም፣ ባዶ ነው። ስለዚህ አዲሱ ኪዳን ይሄንን ነው የሚነግረን። አዲስ ኪዳን እሰጣቸዋለሁ፣ በዚህ በኪዳኑ ክርስቶስ ኢየሱስ ወደ ህይወት እንዲያመጣ ማለት ነው። ክርስቶስ በመስቀል ላይ እንደሚሞት ልብሱን እንደሚካፈሉት መጽሐፍ ቅዱስ ይህን ሁሉ ዘግቦ ይዟል። ከገና ጌታ ኢየሱስ ከመወለዱ በፊት ስለ እሱ የሚሆኑት ነገሮች በሙሉ ብሉይ ኪዳን ዘግቦ ይዟል፣ አስቀምጦልናል። ለምሳሌ መዝሙር 22:14 እንደዚህ ይላል፣ እንደ ውሃ ፈሰስሁ፣ አጥንቶቼ ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ ኃይሌም እንደ ገል ደረቀ፣ ጉሮሬ ምላሴ የተጣጋ፣ እንደ ሞት አሸዋ አዋረድከኝ ይላል። ክርስቶስ ከመሞቱ በፊት ልብሶቹ እንደሚካፈሉ፣ ብዙ ውሾች ከበቡኝ፣ የክፋተኞች ጉባኤ ያዙኝ፣ እጆቼና እግሮቼን ቸነከሩ፣ አጥንቴ ሁሉ ተቆጠረ፣ እነሱ እያዩኝ ተመለከቱኝ፣ ልብሶቼ ለራሳቸው ተካፈሉ፣ ቀሚሴ ላይ ዕጣ ተጣጣሉ። ብሉይ ኪዳን ሁሉን ነገር ስለ ክርስቶስ በአህያ እንደሚመጣ ጀርባው በግ ጅራፍ ገራፊዎች ሰጠሁ ይላል። ለምሳሌ ኢሳይያስ 56 ላይ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጭዎች ሰጠው። ከፊቴ ከውርደትና ክፋትንም አልመለስኩም ፊቴን ይላል። ስለዚህ ጌታ ኢየሱስ ክርስቶስ ላይ የደረሰ ሁሉ ነገር በብሉይ ኪዳን በትንቢት ነቢያቶቹ ሲተነብዩት የቆዩት ነው እንጂ አዲስ ነገር ወይም በሮማውያን ክፋት በሮማውያን ማንነት አይደለም። ክርስቶስ ላይ ብሏልም ጌታም ራሱ በፈቃዴ ወድጄ ነፍሴን አኖራታለሁ ማንም ከኔ አይወስዳትም ብሏል። ብፈቅድ አነሳታለሁ፣ ብፈቅድ እጥላታለሁ ብሏል። ስለዚህ ክርስቶስ ኢየሱስ እንደሚሰቀል ኢሳያስ ሁሉ ነግሮናል። የሰማነውን ነገር ማን አምኗል እያለ ይሄ የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት ባየ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የሌለው ባየነው ጊዜ እንወደው ዘንድ ደም ግባት የሌለው የተናቀ ከሰው የተጠላ ይሄ ሕማም ሰው ደዌን የሚያቅ ሰው ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ። እኛ ግን እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንም ተግሳጽ በሱ ላይ ነበር፣ በሱ ቁስል እኛ ተፈወስን። የደህንነታችንም ተግሳጽ፣ ደህንነት የሚለውን እዚህ ጋር ነው መጀመሪያ የምናገኘው ማለት ነው። ብሉይ ኪዳን ውስጥ ደህንነት የሚለው ደህንነት ተግሳጽ በሱ ላይ ነበር። ያለ እሱ ደህንነት የለም ማለት ነው። ደህንነታችን ተግሳጽ እሱ ላይ ነው። እሱን ስንቀበል የእኛ ቁስል በሱ ይፈወሳል፣ የእኛ መርገም በሱ ደም ይጸዳል ማለት ነው። ስለዚህ እግዚአብሔር ይህንን ደህንነት በልጁ አዘጋጅቶልናል። ለምን የእግዚአብሔር ልጅ መምጣት አስፈለገው? ለእኛ ደህንነትን ለመስጠት እግዚአብሔር ሌላ መንገድ አጥቶ ነው ወይ? ለምንድን ነው ክርስቶስ ኢየሱስ የመጣው? ለምን የእግዚአብሔር ልጅ መጥቶ ሰው ሆነ? ለምንድን ነው? ምክንያቱም ሰው በብዙ አይነት ጎዳና ብሎናል መጽሐፍ ቅዱስ። እግዚአብሔር ሞክሯል፣ የሰው ልጆች ለማዳን በተለያየ መንገድ ሞክሯል። በአብርሃም ኪዳን ሞክሯል፣ እንደገና ሕጉን በመስጠት ሞክሯል። ግን ሕጉ ወደ እግዚአብሔር ሰውን ሊያቀርብ አልቻለም። ሕጉ መስተዋት ነው። ሕጉ እግዚአብሔር ጻድቅ መሆኑን፣ ሰው ደግሞ ማንነቱን ኃጢአተኛ መሆኑን ያሳያል እንጂ ሕጉ አንስቶ ሰውን አያጸድቅም። ልክ መስተዋት ጋር ስንቆም መስተዋት ቆሻሻችንን ያሳየናል እንጂ ቆሻሻችንን አያጸዳልንም። እኛ ነን አይተን ማጽዳት የምንችለው። ልክ እንደዛ ነው ሕጉ ማንነትን ያሳየ የእግዚአብሔርን ጽድቅ፣ የእኛን ደግሞ ኃጢአት ነው የሚያሳየው። ሕግ የተሰጠው ለዚህ ነው፣ ሰው ራሱን እንዲያይ። ከሕግ ከመሰጠቱ በፊት ኃጢአት አይታወቅም ነበር። ኃጢአት የታወቀው ሕግ ከተሰጠ በኋላ ነው። ሰው መውደቁን ማንነቱን ያወቀው ሕጉን ካየ በኋላ ነው። ከሕጉ በፊት ግን ሁሉ እንደመሰለ ይሄድ ነበረ። አያውቀውም ምን እንደሚሰራ፣ መልካም ይስራ ክፉ ይስራ አያውቀውም። ነገር ግን ህጉ ሲሰጥ ሰው ማንነቱን እንዲያውቅ ሆነ። ስለዚህ እግዚአብሔር ልጅ ለምን መምጣት አስፈለገው? ሰው ከወደቀበት ክብሩ ወደ ክብሩ ለመመለስ ነው ኢየሱስ የመጣው። ጌታ እግዚአብሔር ልጁን አንድ ልጁን በመስቀል ላይ የሰጠው የወደቀን ሰው ወደ ነበረበት ክብሩ ለመመለስ ነው። ያ ሁሉን ገዢ የነበረ ሰው ማለት ነው። ፍጥረት ዓለም ሁሉ ተፈጥሮ ለሱ ስጦታ ሆኖ የተሰጠለት ሰው እንደገና መልሶ ወደቀ። በስልጣኑ በፈቃዱ ለሰይጣን ግዛቱን ሰጠ። የሱን ስልጣን የሱን ቦታ ለሰይጣን ሰጠ። ስለዚህ ይሄ መልሶ ደግሞ የሰጠው ሰይጣን መልሶ ባሪያ ያደረገው፣ መልሶ ረገጠው፣ መልሶ ገደለው፣ መልሶ ጨቆ ነው። ጌታ የመጣው ይሄን ሰው ከታሰረበት ሰንሰለት ለማስለቀቅ ነው። ምክንያቱም የሰጠው ሰይጣን ትልህ ሰይጣን አንቆ ይዞ በሞት ውስጥ ይዞት ስለነበረ፣ ለምሳሌ ሕጉ የተሰጣቸው በሕግ ዕዳ ውስጥ ነበሩ። እኛ ደግሞ አይሁዳ አሕዛብ ሕጉ የሌለን በፍርድ ዕዳ ውስጥ ነበር። ስለዚህ ዓለም ሁሉ በፍርድ ውስጥ ወድቃ ነበረ። በዚህ ምክንያት ክርስቶስ ኢየሱስ መምጣት ሰው አስፈለገው፣ ሰው መሆን አስፈለገው። ሁለተኛ ቆሮንቶስ 5:21 ላይ እንደዚህ ይለናል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። የመጣው ክርስቶስ ኢየሱስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ኃጢአት አደረገው። ኃጢአተኛ አይደለም ያደረገው፣ ኃጢአት ነው ያደረገው። እኛን ደግሞ ጻድቃን ብቻ አይደለም ጽድቅ ነው ያደረገን። ይሄን ማወቅ አለብን። ቦታ ልውውጥ ተደርጓል ማለት ነው። ለምሳሌ አማርኛ ይቅርታ አርጉልኝ ንፍጣም ማለትና ንፍጥ የተለያየ ነው። አንድን ሰው ንፍጣም ብትሉት ላው ላይ ንፍጣ ሊጠርጋ፣ ግን ንፍጥ ካላችሁ ጠቅላላ ሰው በሁሉ ነገሩ ሰው አይደለም ንፍጥ ነው ማለት ነው። እዚህ ጋር የገባው አማርኛው እንደዛ ነው። ክርስቶስ ኃጢአተኛ አይደለም የሆነው፣ ኃጢአት እኛን ለምን ለማድረግ ጽድቅ ለማድረግ። ስለዚህ ነው የጸደቅ ነው። ክርስቶስ ኃጢአት ያላወቀውን እርሱን ኃጢአት አደረገው እግዚአብሔር። እኛን ደግሞ በምትኩ ጻድቅ አረገን፣ ጃስቲፋይድ አደረገን፣ አጸደቀን። የወደቀን ሰው አንስቶ ጠርጎ አጥቦ አጽድቶ ንጹህ አድርጎ አቀረበው ለእግዚአብሔር አባቱ ማለት ነው። ገላትያ 1:4 እንደዚህ ይለናል፣ ክፉ የሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። አዳኛችን ክርስቶስ ይሄ ደህንነቱን ያዘጋጀልን ራሱን በመስጠት ነው። በእኛ ምትክ ራሱን በመስጠት ነው። ከታሰርንበት ከወደቅንበት በበደል በኃጢአት ነው ተፈርዶብን የወደቅ ነው። ዝም ብሎ በደለኛን የማጽደቅ ባህሪ የለውም እግዚአብሔር፣ ባህሪው አይፈቅድለትም። ከቅድስናው ከንጽህናው የተነሳ ኃጢአተኛን ዝም ብሎ አይደለም ወይም ለኃጢአት ቀለል ያለ ሀሳብ ኖሮት አይደለም። ስቲል እግዚአብሔር ኃጢአትን ይጸየፋል፣ ይጠላል። ኃጢአተኛን ግን ይወደዋል፣ የወደቀውን ሰው ግን ይወደዋል። ለዚህ ነው እግዚአብሔር ከታላቅ ፍቅሩ የተነሳ አንድ ልጁን አሳልፎ ይሰጠው። ኃጢአተኛን ይወዳል እግዚአብሔር፣ ግን ኃጢአትን ይጸየፋል። ስለዚህ ኃጢአተኛን ከኃጢአት እንዴት ይነጥለው፣ እንዴት ነጥሎ ያውጣው? አንድ መንገድ አንድ ኃይሉ አመጣችለት ይላል መጽሐፍ ቅዱስ። ይሄንን አንድ መንገድ አንድ እውነት አንድ ህይወት አመጣች፣ ይሄም ክርስቶስ ኢየሱስ ነው። ክርስቶስ ብቻ ነው ከዚህን የወደቀ ሰው ከነበረበት አንስቶ ወደዛ ክብሩ ለመመለስ የሚችል። ማንም እዛ ሰዓት ውስጥ መግባት አይችልም። ማንም እዛ ዝቅ ብሎ ሰው የወደቀበት ስፍራ ጋር መላእክት መሄድ አልቻሉም። ህጉም መሄድ አልቻለም። አሮን መሄድ አልቻለም። ሙሴ መሄድ አልቻለም። ኢያሱ መሄድ አልቻለም። መላእክቶች መሄድ አልቻሉም። አንድ እግዚአብሔር ልጅ ኢየሱስ ክርስቶስ ግን ሰው የወደቀበት ድረስ ለመድረስ እግዚአብሔር ልጅ ሰው ሆነ፣ ከሴት ዘር ተወለደ፣ ስጋ ለበሰ፣ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን አደረ። ሰው ሆነ፣ ጌታ እግዚአብሔር ልጅ ኢየሱስ ሰው ሆነ። ሰው አይደለም እግዚአብሔር የሆነው፣ እግዚአብሔር ሰው ሆነ። ሰው እግዚአብሔር ቢሆን ትልቅ ነው፣ ውድቀት እኮ አይደለም። ማይ ጉድነስ፣ ግን መሆን አይችልም። ነገር ግን እግዚአብሔር ሰው ሆነ። ኢማጅን መኪና የሰራው ሰው መኪና የሚሰሩ ሰዎች መኪና ቢሆኑ እንደማለት ነው። የሰሩትን መኪና እንደመሆን ነው። እግዚአብሔር የሰራውን በእጆች የቀረጸውን ሰው እሱም ሰው ሆነ። እግዚአብሔር ልጅ ኢየሱስ ክርስቶስ ለምን ለዛ ለሰራው ሰው ስለራራ፣ ስለወደደው፣ እጅግ ስለወደደው። እግዚአብሔር ከታላቅ ፍቅሩ ለሰው ልጅ ካለው ፍቅር፣ አንዳንድ ሰዎች እግዚአብሔር አይወደኝም ብለው ያስባሉ፣ እግዚአብሔር ጠልቶኛል፣ ይሄ ሁሉ የሆነብኝ ነው። እግዚአብሔር ሰውን ይወዳል። ስቲል እስካሁን በዓለም ዙሪያ ያሉትን ሰዎች በሙሉ እግዚአብሔር ይወዳል። ልጁን የሰጠው ለዚህ ነው። ክርስቶስ ራሱን የሰጠው ለዚህ ነው። መንፈስ ቅዱስ ቃሉን የሰጠው ለዚህ ነው። ዛሬ መንፈስ ቅዱስ በመካከላችን የሚኖረው በእኛ ውስጥ የሚኖርበት ምክንያት ሰውን እግዚአብሔር ስለሚወድ ነው። ከጥፋቱ ወደ ህይወት ለመመለስ ነው። ወደ ክብሩ ለመመለስ ነው። ወደ ነበረበት ቦታው ለመመለስ ነው። የስላሴ ቤተሰብ ሊያደርገው ነው። ወደ ራሱ ክብር ሊመልሰው ነው። ስለዚህ ሮሜ 5:8 እንደዚህ ይለናል፣ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን ፍቅር በዚህ ያስረዳል። ገና ኃጢአተኞች ሳለን አሁን እኮ ትንሽ ወደ ክርስቶስ መተን ባደረግ ነው አይደለም የተወው። ትንሽ ስራ ታይቶብን ወተን ወርደን ተራራ ወተን ቆሎ ቆርጥመን ቅጠል በልተን አይደለም እግዚአብሔር ወደደን። ገና ኃጢአተኞች ሳለን እዛ ተፈርዶብን እያለ ምንም እግዚአብሔርን ሳናቀው ስሙን መጥራት በማንችልበት ጊዜ እግዚአብሔር ወደደን። ስለዚህ ከታላቅ ፍቅሩ የተነሳ ይልቁንስ ይላል እዛ ከሮሜ 5:9-19 ድረስ ብታዩት፣ ይልቁኑ እንዲሁ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁኑ ከታረቀን በኋላ በህይወት እንድናለን። በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁኑ የጸጋ ብዛት እና የጽድቅ ስጦታ ብዛት የሚቀበሉት በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። እንግዲህ በአንዱ በደል ምክንያት ፍርድና ኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንዱ ጽድቅ ምክንያት ስጦታና ህይወት ለማጽደቅ ወደ ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ይጸድቃሉ። ይሄ ምንድን ነው የሚለን? በአዳም ምክንያት በአንዱ አዳም አለመታዘዝ ለዓለም ሁሉ ለፍጥረት ሁሉ ጥፋት፣ ውድቀት፣ ሞት እንደመጣ በአንዱ በክርስቶስ ኢየሱስ መታዘዝ ጽድቅ ጸጋ የጸጋ ብዛት የጽድቅ ስጦታ ብዛት ለሚቀበሉት በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። አዳም ያመጣብን ሞት ነው። አዳም ያመጣብን ጥፋት፣ በሽታውን ያለ ሁሉ፣ ደካማነት፣ ሐዘን፣ አለመቻል፣ ውስንነት ያለው በሙሉ በሽታ አለ፣ እርጅና አለ በሰው ሕይወት ላይ። ምንም የፈለገ ሳይንቲስት የፈለገ የተማርኩኝ ነኝ ቢል በጣም ትንሽ ነገር ነው የሚበቃው ለመውደቅ ሰው። ትንሽ ነገር እያረጀ ነው፣ ከቀን ወደ ቀን እየደከመ እያረጀ ነው የሚሄዱ። የታላላቅ ሰዎች የተባሉ በሙሉ ሞተዋል። ያንን አዳም ነው ያመጣብን። ኢየሱስ ክርስቶስ ግን ወደዚህ ምድር ላይ የመጣው ሕይወት እንዲበዛልን፣ ጽድቅ እንዲበዛልን፣ የጸጋ ብዛት እንዲበዛልን ነው ወደኛ የመጣው። የሚሰጠን ሕይወት ደግሞ ዘላለማዊ ሕይወት ነው። ዛሬ ታይቶ ነገ የሚጠፋ እንፋሎት አይደለም። የዘላለም ሕይወት ደግሞ ዘላለም ሆኖ ደግሞ ቦርድ የተበቃ ዝም ብሎ የተጨነቀን የምንኖርበት ሕይወት አይደለም። ዘላለም ነው። የደስታ ሕይወት፣ የእግዚአብሔር ሕይወት፣ ከእግዚአብሔር ጋር ሕይወትን አካፈለን ከሱ ጋር እንደውም አዳም ከነበረበት አዳም ሲፈጠር ከመነበረበት በላይ ነው ክርስቶስ ኢየሱስ የከተተን። እዛው ቦታችን ጋር ነው። ከዛ በላይ ነው። እግዚአብሔር ልጆች ሆነ በአብ ቀኝ ነው የተቀመጥ ነው። በፊት አዳም አብ ቀኝ አልነበረም። እግዚአብሔር እየመጣ ነው ቪዚት የሚያደርገው። ነገር ግን አሁን ሄደን ከስላሴ ማህበርተኝ የስላሴ ቤተሰብ ውስጥ ነው የከተተን። የስላሴ ልጆች የእግዚአብሔር ልጆች ነው ያደረገን። አዳም የእግዚአብሔር ልጅ አልነበረም። አዳም የእግዚአብሔር ፍጥረት ነበረ፣ ሰው ነበር። አሁን ግን ክርስቶስ የተሻለ ነው ይላል ሐዋርያው ሲነግረን፣ የላቀ ነው፣ የበለጠ ነው። ክርስቶስ ይዞት የመጣው ህይወት እንደ ውድቀቱ አይደለም። ጽድቁ ከፍተኛ ነው፣ ከውድቀቱ ጸጋው ይበልጣል የሚለን ለዚህ ነው። እግዚአብሔር ሲጥል ፈረደበት፣ ከፍርዱ ይልቅ የሰጠው ጸጋ ይበልጣል። የጸጋው የሰጠው ጸጋ ሊመሰገን ይገባዋል ይላል። ምክንያቱም ትልቅ ጸጋ ነው የሰጠው። አዳም ሲወድቅ የወደቀበት ፍርድ፣ አሁን ግን በክርስቶስ ሲነሳ የሚነሳበት ቦታ የክብሩ ቦታ የተለየ ነው። ስለዚህ ትልቅ ነገር በክርስቶስ ኢየሱስ መጥቷል። ትልቅ ደህንነት በክርስቶስ ኢየሱስ ተዘጋጅቶልናል። ወገኖች፣ ወዳጆቼ በዚህ መስመር ላይ በዚህ ሁኔታ ውስጥ በዚህ ሩም ውስጥ ያላችሁ እውነት በእውነት ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁት ወይም ስለ ክርስቶስ ምንም የማታስቡ ወይም ሃይማኖት ነው ብላችሁ ቀለል አድርጋችሁ የምታዩት እንድታስቡ ጋብዛለሁ። እንድታስቡት ይሄን ህይወት፣ ይሄ ዘላለማዊ ህይወት ነው። ይሄ ህይወት ክቡር ህይወት ነው። ጽድቅ ድንቅ ህይወት ነው እና በዮሐንስ ወንጌል በአንደኛ ዮሐንስ ምዕራፍ 4:10 እንደዚህ ይላል፣ ፍቅር እንደዚህ ነው፣ እግዚአብሔር ራሱ እርሱ ራሱ እንደወደደን ስለ ኃጢአታችን አንድ ልጁን ስለ ኃጢአታችን ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። እኛ አይደለንም እግዚአብሔርን የወደድ ነው፣ እሱ እንደወደደን እሱ አንድ ልጁን ለእኛ እንደላከ ነው እንጂ የእኛ ፍቅር እኮ በልጦ አይደለም። የእኛ እኮ በጣም በቃ ሌት ተቀደክመን ተራራ ወጥተን ቅጠል ቆርጥመን ምንጾመን ጸልየን ምንድን ነው መንነን ገዳም ገብተን በጣም ተበቃ አሳዝነ ነው አይደለም እኮ ልጁን የሰጠው ነው አይደለም። በጣም ኃጢአተኞች ሆነው ወድቀን እያለን ፈጽሞ እግዚአብሔርን የሚፈልግ ልብ በማይኖረን ጊዜ ኢቭን እግዚአብሔርን ማወቅ በማንችልበት ሰዓት እግዚአብሔር ጻድቅ ነው። እግዚአብሔርን ያየው አንድ የለም። ማንም ሊደርስበት በማይችል ብርሃን ውስጥ ይኖራል። እግዚአብሔር በታላቅነት ይኖራል። እዛ ጋር የሚደርስበት የለም። ግን ራሱ ራሱን ገለጠ። እሱ ራሱ በልጁ በኢየሱስ ክርስቶስ በኩል መጣ ወደኛ። የተጣልንበት ድረስ ራሱ መጣ። ይሄ ነው ፍቅር። ትልቅ ፍቅር እንዴት እንደገለጸልን ትልቅ ፍቅር ነው እግዚአብሔር ለኛ ያሳየው። እግዚአብሔር አይወደኝም ማንም ሰው እንዳይል። እግዚአብሔር ሁሉን ሰው ይወዳል። እግዚአብሔር ይወደናል፣ በጣም ይወደናል። ልጁን እስኪሰጥ ድረስ ይገለ እኔ ልጅ አለ ልጆች አሉኝ ለልጆች የፈለገ ሰው ቢሆን ልጄን አልሰጥም። ለማንም እንገራችሁ፣ ለማንም ሰው ልጄን አልሰጥም። ራሴ ለልጆች ይሰጥ ይሆናል እንጂ አልሰጥም ለማንም። እግዚአብሔር ግን ልጁን ሰጠ፣ አንድያ ልጁ፣ በቅፉ ያለ የባህሬ ልጁን፣ አንድ ልጁን እግዚአብሔር ሰጠ። ሁለተኛ ጴጥሮስ 2:24 እንደዚህ ይላል፣ ለኃጢአት ሞተ ለጽድቅ እንድንኖር እሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ሲ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በእንጨት ላይ ኃጢአታችንን ተሸከመ። የእኛን ኃጢአት እሱ እንጨት ላይ ስለተሸከመው እኛ አንሸከመውም። ዛሬ እኛ ልንሸከመው አይገባም ኃጢአታችንን። ኢየሱስ ክርስቶስ የእሱን ጽድቅ ነው እኛ ልንሸከም የሚገባው። የእኛን ኃጢአት እሱ በእንጨት ላይ ተሸክመዋል። መጽሐፍ ቅዱስ ዘዳግም 21:23 ላይ በእንጨት የተሰቀለ የተረገመ ነው፣ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና እርግማናችንን ሁሉ በእንጨት ላይ ወሰደልን። የዕዳ ጽሕፈታችን እንደመሰሰው ሕግ ይከሰን የነበረውን የዕዳ ጽሕፈት ደመሰሰው ነው የሚለው ሐዋርያ ጳውሎስ። ተከሰን ተፈርዶብን፣ ደግሞ እኛ ደግሞ ተፈርዶብን ኦልሬዲ በፍርድ ውስጥ የነበርነውን እሱን ደመሰሰው ተሸከመው። ክርስቶስ በእንጨት ላይ በመስቀል ላይ ሆኖ ኃጢአታችንን ተሸከመ። ዛሬ ኃጢአት ሊያስጨንቀን አይገባም። የኃጢአት ቀንበር ከኛ ላይ ወደቀልን። የክርስቶስ ቀንበር፣ የክርስቶስ ጽድቅ በእኛ ላይ ያለ ሰዎች ነን። ይሄን ግን ኮንሽሳችን በደንብ አድርገን እኛ ራሳችን እስካላወቅ ነው ድረስ ሰይጣን ይሄን አይነግረንም፣ ስጋም አይነግረንም፣ ዓለምም አትነግረንም። መጽሐፍ ቅዱስ ብቻ ነው የሚነግረን። የእግዚአብሔር ልጆች ጻድቃን፣ የተቀደስን፣ ቅዱስ መሆናችን የሚነግረን መጽሐፍ ቅዱስ ነው። ስለዚህ በክርስቶስ ኢየሱስ በኩል ይሄ ህይወት ተዘጋጅቶልናል። ይሄ ነው ደህንነት ማለት። በጣም አስፈላጊ ነው። በጣም ኢንተረስቲንግ ነው። ደስ የሚል ነው። ዘላለም ባወራው የማይሰለቸኝ ነው። ደህንነታችን ድንቅ ነው፣ ግሩም ነው። ኤፌሶን 6:23 የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በኢየሱስ ክርስቶስ የዘላለም ህይወት ነው። ሲ የኃጢአት ደሞዙ ሞት ነበር ያመጣብን። ነገር ግን በክርስቶስ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ህይወት ነው። አዳም ሞት፣ ክርስቶስ የዘላለም ህይወት። ሲ ያኛው አዳም ሞት አመጣብን፣ ይሄኛው አዳም ህይወት አመጣብን። ያኛው አዳም ትእዛዝ ሽሮ ሞት አመጣብን፣ ይሄኛው አዳም ትእዛዙን ሁሉ እሱ በመስቀል ላይ ፈጽሞ ለእኛ ህይወት ሰጠ። ጌታ ለዓለም ሁሉ ኃጢአት ቢሞትም ደህንነቱ ግን የሚያገኙት ለተቀበሉት ብቻ ነው። እውነት ነው፣ ለዓለም ሁሉ ነው። ኦልሬዲ ደም የፈሰሰው ለዓለም ሁሉ ነው። እግዚአብሔር ዓለም ሁሉ እስኪወድ ድረስ እንዲሁ አንድያ ልጁን ሰጥቷል። ነገር ግን ለተቀበለው ሰው ብቻ ነው። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና። ነገር ግን ዮሐንስ እዛው 1:12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆነ ዘንድ ስልጣን ሰጣቸው። በስልጣን አውቶሪቲ ያስፈልገዋል ለመመለስ። የእግዚአብሔር ልጆች እንድንሆን ሰይጣን ተረግጦ በስልጣን ነው የእግዚአብሔር ልጆች የሆን ነው። አውቶር ምንድን ነው? በህግ ነው የጸደቀው። አዳብት ስንደረግ በህግ እኮ ነው። ኦልሬዲ በህግ የታወቀ ነው የእግዚአብሔር ልጆች መሆናችን። በስልጣን ነዋ የእግዚአብሔር ልጆች የሆን ነው። ዝም ብሎ ተሽሎክልኮ እንደው ዝም ብለን ቤት ልጅ ሆነን አይደለም ምንኖረው። የእግዚአብሔር ልጆች ሆነን ነው የምንኖረው እግዚአብሔር ቤት። ለምን? በስልጣን ስልጣን ህግ አውቆታል እግዚአብሔር። እንደዛ ነው አዳፕሽን። አሁን አዳፕት ብናደርግ ሰው ልጅ በህግ በደንብ ፕሮሰስ አለው አይደለም? በዚህ ሀገርማ በጣም ብዙ ብር ነው የሰው ልጅ አዳፕት አድርጎ ለማምጣት። ከዛስ ህግ ደግሞ ስሙ ሁሉ ይቀየራል። ህግ ይሄዳል፣ ፍርድ ቤት ይሄዳል፣ ሁሉ ፕሮሰስ አለው። ያልፍና ከዛ ጊዜ ጀምሮ ያ ልጅ ወራሽ ነው። ያ ልጅ ይጠራል በዛ አዳፕት ባረገው ሰው። የእሱ ንብረት የእሱ ነው። ሁሉ ነገር በቃ የዛ ቤት ልጅ ነው። ሁሉ ነገር የእሱ ነው። ልክ እንደዛ ነው የእግዚአብሔር ልጆች ሆነን ስልጣን የተሰጠን። የእግዚአብሔር የሆነ ሁሉ የኛ እንዲሆን፣ እግዚአብሔር ያለው ሁሉ የኛ ነው። እግዚአብሔር ያለው ነገር ሁሉ የኛ ነው። ለምን? እኛ የእግዚአብሔር ልጆች ስለሆነን። ለዚህ ነው ዛሬ ክርስቲያን መጎሳቆል የለበትም። አለ አባት አላ አባት እያለ መታመም በሽታ ሲመጣ እንዴ አዳኛ አለ፣ ፈዋሽ አለ፣ ዶክተር አለ። በሉል መጠጊያ ነው የምንኖረው። ሁሉም በሚችል አምላክ ጥላ ውስጥ ነው ያረፍ ነው። የእግዚአብሔር ልጆች ተደርገናል። ሁሉ አለ። ረሃብ መጣ ነው። ረሃብ ሲመጣ መጋቢ አለ። እግዚአብሔር እረኛ ነው እኮ ሲባል እረኛ ምንድን ነው የሚያደርግ? ይጠብቃል ማለት ነው። እረኞችን የመጠበቅ የመመገብ፣ የመንከባከብ፣ የማሰማራት ግዴታ ነው አለበት እረኛ። ስለዚህ እግዚአብሔር እረኛዬ ነው፣ እግዚአብሔር አባቴ ነው የሚል ሰው አንደኛ ይንከባከበኛል፣ ይመግበኛል፣ ይጠብቀኛል። ሁሉ ነገር ስለ እኔ ፕሮቫይድ ያደርጋል የሚያስፈልገኝን ሁሉ ማለት ነው። ስለዚህ እግዚአብሔር ልጆች የሆነው በስልጣን ነው። በስልጣን ተረግጦ ሰይጣን ከእጁ ተነጥቀን የእግዚአብሔር ልጆች ተደርገናል። ሐዋርያት ሥራ 4:12 መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች የለምና። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም። በሌላ ስም መዳን አይቻልም። ብዙዎች ወደ ክርስቶስ ሊያመጡን ይችላሉ። ቅዱሳን መላእክቶች ወደ ክርስቶስ ያመጣሉ ሰውን። ነገር ግን ወደ እግዚአብሔር የሚወስድ መቸኛ መንገድ ክርስቶስ ብቻ ነው። ማናቸውም ቅዱሳን ቢሆኑ መላእክት ቢሆኑ ሰዎች ቢሆኑ ወደ ክርስቶስ ሊያመጡን ይችላሉ። ነገር ግን ወደ እግዚአብሔር ሊወስዱን አይችሉም። ስለዚህ ወደ እግዚአብሔር ሊወስደን የሚችል ከእግዚአብሔር ጋር ሊያስታርቀን የሚችል ወደ እግዚአብሔር ሊያቀርበን የሚችል አንድ እሱ ክርስቶስ ብቻ ነው። ስለዚህ ነው ሌላ መዳን የለም፣ ካለ እርሱ ሌላ መዳን የለም። ሁለተኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ያልፍለታል። በክርስቶስ ስንሆን አዲስ ፍጥረት እንደረጋለን ማለት ነው። ያ አሮጌው አዳም አሮጌው ማንነታችን ይቀየርና ቦርን አጌን አዲስ ህይወት ይሰጠናል። አዲስ ፍጥረት እንሆናለን። ቦርን አጌን እንደገና መወለድ፣ አዲስ ሰው መሆን። ያ ማንን የቀደመው ማንነታችን ይዘጋል፣ ፋይሉ ይዘጋል፣ አዲስ ፋይል ይከፈትለታል። ትናንትናችን መጥቶ ፊታችን ላይ መቆም አይችልም። ትናንትና የነበረን 10 ዓመት 20 ዓመት ዱሮ የነበረን ማንነት ዛሴት ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን ወደ ደህንነቱን ስናገኝ ኢሚዲየትሊ ከጨለማ ወደ ብርሃን ከሞት ወደ ህይወት ስለምንሸጋገር አዲስ ፍጥረት ነው የምንሆነው። አዲስ ዓለም አዲስ ህይወት ውስጥ ነው የምንገባው። አዲስ አእምሮ፣ አዲስ ነፍስ፣ አዲስ መንፈስ ነው የሚኖረን። ሮሜ 10:9 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ስለዚህ ከዛ በኋላ የዳነ ሰው ኢየሱስ ጌታ መሆኑን በአፉ ይመሰክራል፣ በልቡ ያምናል፣ ይድናል፣ ይጸድቃል። መጽሐፍ ይሄንን ነው ያለው ነው የሚለው። መጽሐፍ የሚለው በእርሱ የሚያምን አያፍርም ይላል። በእግዚአብሔር የሚያምን አያፍርም፣ በክርስቶስ ኢየሱስ የሚያምን አያፍርም። ምንም ማፈር የለም። በ1 ዮሐንስ 1:7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ግን ሐሰተኛ እናደርገዋለን። ለምንድን ነው? በአፉ መስክሮ በአፉ ተናግሮ ኮንፌስ አድርጎ በልቡ አምነው ይጸድቃል። ሰው ወደ ክርስቶስ ሲመጣ የሚያደርገው ነገር ምንድን ነው? ኃጢአተኛ ነኝ፣ በቃ እኔ ኃጢአተኛ ነኝ፣ እኔ ማረባ ሰው ነበርኩ፣ ኃጢአተኛ ነኝ፣ የሞትኩ ነበርኩኝ። ስለዚህ ወደ ክርስቶስ በሚመጣበት ጊዜ ክርስቶስ የእግዚአብሔር ልጅ ኢየሱስ የፈሰሰው ደም ከኃጢአት ሁሉ ያነጽዋል፣ አንጽቶ አዲስ ፍጥረት አድርጎ ያቆመዋል እንጂ በራሱ በትምህርቱ በመልካም ስራዎችን በመስራቱ አይደለም ወደዚህ ህይወት ጋር የሚመጣው። በክርስቶስ ደም ነው። መጀመሪያም የኢየሱስ ደም ነው የፈሰሰው። ለዚህ ሰው የሚያጥበው የሚያጸዳው የኢየሱስ ክርስቶስ ደም ነው። 1 ዮሐንስ 5:10 በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው፣ ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። በኢየሱስ በልጁ በእግዚአብሔር ልጅ የሚያምን ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። የእግዚአብሔር ቃል ነው የሚለው ይሄንን። ሐዋርያት ሥራ 4:12 መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሌላ የለም ካለ ሌላ የለም። አዳኝ አለ ብሎ መከራከር አስፈላጊ አይደለም። ከሰማይ በታች ከሰማይ በላይ እንዳይል አብ አለ፣ መንፈስ ቅዱስ አለ። ነገር ግን ከሰማይ በታች የመጣ ክርስቶስ ነው። ከሰማይ የወረደ እንጀራ ህይወት እሱ ነው፣ ኢየሱስ ነው። ስለዚህ ሌላ የለም፣ ሌላ አዳኝ የለም። ወደ እሱ ሊያመጡን ይችላሉ እንጂ አያድኑንም። መላእክት አያድኑንም፣ አማላጆች አያድኑንም። ወደ ክርስቶስ ሊያመጡን ግን ይችላሉ። ክርስቶስ ግን ወደ እግዚአብሔር ሊያስጠጋን ወደ እግዚአብሔር ህይወት ሊከተል የሚችል እሱ ብቻ ነው። ይህ መላእክቶቹም ስራቸው ይሄ ነው። ዕብራውያን እንደሚነግረን የሚድኑትን ያገለግሉን ያገለግሉናል፣ እኛንም እናንተን ሁላችንም ያገለግሉ ነው። ይሄንም ያገለግሉኛል፣ ዙሪያዬን ሁሉ ይጠብቃሉ፣ ያገለግላሉ፣ ደስ ይላቸዋል። አሁን ስለ ክርስቶስ ሲወራ በጣም እልል ነው የሚሉት፣ አይኖቻችን ተከፍተው ብናይ ደስ ነው የሚላቸው። የሚድኑትን ደግሞ ያግዛሉ። አይዞ በርታ፣ ልብህን ክፈት፣ ወደ ጌታና ራስን ስጠው፣ አይዞ ስጠው፣ እሱ ብቻ ነው፣ እሱ ብቻ ነው ይላሉ። እንደዚህ ነው። ቅዱሳንም እድል ቢሰጣቸው ራእይ ላይም እንዳየናቸው የከበረ ያለ የሚኖር ከዘላለም እስከ ዘላለም ያለ ታርደሃልና ሞተሃልና ከነገድ ከቋንቋ ለአባትህ ጓሽተ ቅዱስ አድርገሃልና ክብር ይገባሃል፣ ክብር ይገባሃል ይላሉ ይለናል ራእይ ሲንረን። መላእክትም ይሄንን ነው የሚሉት፣ ቅዱሳንም ይሄንን ነው የሚሉት። ስለዚህ ወደዚህ ወደ ክርስቶስ ለታረደው በግ በሞቱ ድል ለነሳልን ወደ እሱ ነው መምጣት ያለብን። ደህንነታችን በሱ ነው። ስለዚህ ነው እሱን ማመስገን ያለብን፣ ሌት ተቀን እሱን ማክበር ያለብን። ለዚህ ነው ዮሐንስ ወንጌል 14:16 እኔ መንገድና እውነት ነኝ ሕይወት ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም። ብዙ መንገዶች አሉ፣ ቀድምም እንዳልነው ብዙ መንገዶች አሉ፣ ግን ወደ አብ ሊወስደን የሚችል መንገድ ክርስቶስ እንዳለው እኔ መንገድ ነኝ እውነት ነኝ ሕይወት ነኝ፣ ከእኔ በቀር ወደ አብ ሊመጣ የሚችል ማንም የለም። ዳሴ ኢየሱስ ሕይወት ነው፣ መንገድ ነው፣ እውነት ነው፣ ያደርሰናል። ወደ አብ የሚያደርሰን ብቸኛ መንገድ ጌታ ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። ለአንድ ነፍሳችንን ለማዳን የወደቀን ሰው ለማዳን ወደዚህ ምድር መጥቶ ራሱን የሰጠ እግዚአብሔር ልጅ ነው። ደህንነት ይሄ ነው። ደህንነት ከጨለማ ወደሚደነቅ ብርሃን መምጣት ነው። ከሞት ወደ ህይወት ማምለጥ ነው። ከዘላለም ፍርድ ወደ ዘላለም ህይወት መምጣት ነው። ከሰይጣን እስራት ወደ እግዚአብሔር ልጅነት፣ ወደ እግዚአብሔር ክብር ውስጥ መግባት ነው። የሰይጣን ልጅ መሆን አይቻልም። ሰይጣን ልጆች የሉትም። ሰይጣን ባሪያ ባሪያ ነው የሚያደርገው። ባሪያ ያደርጋል፣ ይገላል፣ ያርዳል። ባህሪው ይሄ ነው ሲናገር ጌታ ኢየሱስም ሌባው ሊያርድ ሊገድል ሊያጠፋ ይመጣል። ዛስ የሱ ባህሪ ይሄ ነው። ከዚህ ላይ ምንም ባህሪ መልበስ አይችልም። እግዚአብሔር ነው ልጅ የሚወድ ልጅ ልጆችን የሚሰበስብ እግዚአብሔር ብቻ ነው። ከዚህ የሰይጣን ባሪያ ነው የሚያደርገው። ከዛ እስራት ግን ሊበጥስ የሚመጣ ክርስቶስ ነው፣ ኢየሱስ ነው የመጣው። ራሱን በመስጠት ራሱን ዝቅ በማድረግ ከሰይጣን ጋር ታግሎ አሸንፎ ሁሉን ነገር በመስቀሉ ላይ ድል ነስቶ በአብ ቀኝ አድርጎን አስቀምጦናል። የቤተ መቅደሱ መጋረጃ ከላይ ወደ ታች ተቀደደ። በሰውና በእግዚአብሔር መካከል የነበረው ግድግዳ ፈረሰ። ከታች ወደ ላይ ቢቀደድ ሰው ቀደደው ይባል ነበር። ነገር ግን ከላይ ጀምሮ ወደ ታች ስለተቀደደ እግዚአብሔር ራሱ ቀደደው። በሰውና በእግዚአብሔር መካከል የነበረ ግድግዳ ፈረሰ። ኢየሱስ በመስቀል ላይ ሆኖ ተፈጸመ አለ። ሁሉ ነገር ተፈጸመ። ጥላቻው፣ ውድቀት፣ የነበረው ሁሉ ከእግዚአብሔር መለየት፣ እነዚህ ሁሉ ተፈጸሙ። ሞታችንን ሞተልን። ሞታችንን ሻረው። የዕዳ ጽፈታችንን ደመሰሰው። ከእግዚአብሔር ጋር ጠላቶች የነበርነውን ወዳጆች አደረገን፣ ቤተሰቦች አደረገን። ደህንነት ይሄን ያህል ክቡር ነው። እግዚአብሔር ስም ብሩክ ይሁን። ታዲያ በመዳናችን እርግጠኛ መሆን እንችላለን? እንድኛለሁ ብዬ አሁን የዳንኩ ነኝ ብዬ ማውራት እችላለሁ? መዳኔን በምን አውቃለሁ? መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ሁሉን ነገር ይናገራል። አንደኛ ዮሐንስ 5:13 እንደዚህ ይላል፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ የእግዚአብሔር ልጅ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ። ዮሐንስ ነው እንደዚህ የሚለን፣ በእግዚአብሔር ልጅ ስም ለምታምኑ ለእናንተ ይሄን ታውቁ ዘንድ እወዳለሁ፣ ምክንያቱም የዘላለም ሕይወት እንዳላችሁ። አዎ የዘላለም ሕይወት እንዳለን እናውቃለን።